ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ክፍል 2 መደበኛ ፕሮግራማችን አሁን ይጀምራል። የታላቁን ኢትዮጵያዊ ንጉሠ ነገሥት አጼ ቴዎድሮስን የህይወት ታሪክ ተንተርሶ ባቤ ጉበኛ የተደረሰውን ታሪካዊ ልቦለድ አንድ ለናቱ መጽሐፍ ትረካ ክፍል 2 አሰምተን የተክላላ ፕሮግራማችን ፍጻሜ ይሆናል።
ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
አንድ ለናት 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 ታሪካዊ ልቦለድ ከአቤ ጉበኛ 1961 ዓመተ ምህረት አዲስ አበባ። ይህ መጽሐፍ የኢትዮጵያን ነጻነትና ጠቅላላ ደህንነት ለመጠበቅ ሕይወታቸውን ለሰው ወደፊትም አስፈላጊ በሆነበት ጊዜ ለሀገራቸው ነጻነት ሕይወታቸውን ለሚሰው ሁሉ መታሰቢያቸው እንዲሆን አበርክቻለሁ። አቤ ጉበኛ ክፍል 2
ታጠቅ ብሎ ፈረስ ካሳ ብሎ ስም ማርባር ቢሸበራል ኢየሩሳሌም አንማዩ ቱርክማይ የምሸሽ ነው ፈረስ አባታጠቅ ስሙ ቴዎድሮስ ጠላትን የሚበትን እንዳውሎ ነፋስ አንማዩ ቱርክማይ የምሸሽ ነው።
አጼ ቴዎድሮስ ለምን ወደቁ? ስለ አጼ ቴዎድሮስ ታላላቅ ባህሪዎች እስካሁን ተመልክተናል። አሁን ደግሞ እንዲህ ያሉ ታላቅ ሰው ሲሆኑ ለምን በክፉ ሁኔታ ወደቁ ወደሚለው ጥያቄ እንግባ። አጼ ቴዎድሮስ ከዚያ ሁሉ ታላቅነታቸው ወርደው ለውድቀታቸው ምክንያት የሆኑትን ነገሮች ለመስራት የተሳሳቱት ጥቂቶችና ቀላሎች በሆኑ ጉዳዮች አይደለም። ብዙ ሰዎች እጅግ ተደራርበው የደረሱባቸውን አበሳጭና አሳዛኝ የሆኑ ነገሮች ለውድቀታቸው ምክንያቶች ናቸው እያሉ ይናገራሉ። ቴዎፍሎስ ቫልድማየር ስለዚህ ጉዳይ እንደሚከተለው ይናገራል። አሁን በብዙ ስራ በተከናወነው የእንግሊዝ ዘመቻና በንጉሥ ቴዎድሮስ ራስን መግደል ስለተዘጋው አስቸጋሪ ነገር የደም መፍሰስ መታሰር ለፍርድ መቅረብና ሌላም ብዙ ችግሮች ስላስከተሉት እውነተኛ ነገሮች እተርካለሁ። እነዚህ ነገሮችም ብዙ ታላላቅና ትንንሽ መጻሕፍቶች በጋዜጣ የተገለጹ ሐተታዎች የተጻፉባቸው ሲሆኑ በትክክለኛው መንገድ አልተገለጹም ካለ በኋላ በችሎታው ከማንም እበልጣለሁ ብሎ ሳይሆን ከንጉሱ በጣም ይቀርብ የነበረ በመሆኑ ምክንያት ጉዳዩን ይበልጥ ሊያውቅ መቻሉን በትህትና መልክ ይናገርና የሚከተለውን የማስተዛዘኛ ቃል ይገልጻል። ንጉሥ ቴዎድሮስ የመሪነት ሥራቸውን በጀመሩበት ጊዜ በሁለት ጠባቂ መላእክት ይታጀቡ ነበር። ከነሱም አንደኛዋ ጠባቂ መልአክ ባለቤታቸው ንግሥት ተዋበች ሲሆኑ፣ ሁለተኛው ጠባቂ መልአክ ታላቅ ባለ ስልጣናቸው አድርገው የነበረው ሚስተር ቤል ነበር። ከዚህ በኋላ እነዚህ ሁለት ሰዎች ንጉሱን እንደምን አድርገው በጥንቃቄና በመስጥ ይጠብቋቸው እንደነበር ንግሥት ተዋበች በተለይ ሆዳቸውን እንኳን እየተቆጣጠሩ ንጉስ የሚያሰክር መጠጥ አይጠጣም እያሉ ከመጠጥ ይከለክሏቸው እንደነበር ይገልጽና፣ ነገር ግን ወዲያዚ ንግስት ተዋበች ሞቱ። ጆን ቤል በጦርነት ላይ ተገደለ። ንጉሱ ብቻቸውን ቀሩ። በጆን ቤል ቦታ ለመተካት ማንም ሰው ተፈልጎ አልተገኘም። ከዚያ በኋላ ንጉሱ በጦርነት ያሸነፏቸውን የደጃች ቤል ልጅ አገቡ። ነገር ግን የኋለኛዋ ንግሥት እንደ ፊተኛዋ ንግሥት ተገቢና ቋሚ የሆነ ጥንቃቄ አላደረጉላቸውም። በዚህ ምክንያት ንጉሱ በግል ኑሯቸው ደስተኛ አልነበሩም። እኔ ባይኔ አይቼ አላውቅም፣ ግን እስኪሰክሩ ይጠጣሉ፣ ሌላ ሴት ወደዋል እየተባለ ይወራባቸው ነበር። ይሁን እንጂ እንደሳቸው ያለውን በተፈጥሮ ቶሎ ፈናዳጅ የሆነ ሰው በጥቂቱ መጠጣትም ቢሆን ብዙ በደልና መስሊ ያሰራው ይችላል ብሏል ስዊሳዊው ቴዎፍሎስ ዋልድሜየር። የውጭ ሰዎች ይሰሩት ስለነበረው ብልግና ሲናገርም የነ ስተርንንና የነ ሮዘንታል የንጉሱን ስምና ስራ የሚያጎድፍ ጽሑፍ በሙሴ ባርደል ተተርጉሞ ለንጉሱ በቀረበ ጊዜ በጠቅላላውን በአገሪቱ ውስጥ የነበሩ ነጮች የሚፈለገውን ትተው የማይፈለገውን እየሰሩ በተገኙበት ጊዜ የሆነውን ሲገልጽ ዋልድማየር እንዲህ ይላል። ስለዚህ ንጉስ ቴዎድሮስ ጥፋተኞች ሆነው ለተገኙት ለእነዚህ ህግ ተላላፊዎች የፍርድ ቀን አዘጋጁና በተሰበሰበ ብዙ ሺህ ህዝብ መካከል እንዲህ ሲሉ በከፍተኛ ድምፅ ተናገሩ። እናንተ አውሮፓውያን ወደዚህ መጣችሁ፣ እኔም ወደድኳችሁ፣ በብዙ ሁኔታም አከበርኳችሁ። ይህንንም ምታደርግላችሁ ሁላችሁም እጅግ ወደው እንደነበረውና ዘወትር እውነት ብቻ ሲናገር እንደኖረው እንደኔው ዮሐንስ ያላችሁ ናችሁ ብዬ በማሰብ ነበር። እናንተ ግን ቀጣፊዎች ናችሁ፣ በጽሑፍም በቃልም በምታስተላልፉ ወሬ በዓለም ፊት መጥፎ ስም አውጥታችሁልኛል። ከእናንተ ጋር እግዚአብሔር ያፈራርደኝ። ከሁሉም ይበልጥ የከፋውና ለውድቀታቸው ዋና ምክንያት የሆነው የህዝባቸው በየቦታው መሸፈት ነው። እጅግ አምርረው በሚጠሏቸው መኳንንትና የቤተ ክህነት ሰዎች የሚመራው ህዝብ በየቦታው ሲፈራረስባቸው በጭካኔ መቅጣት ጀመሩ። ሄንሪ ብላንክ ንጉሱ በኋለኛው ጊዜ ስለነበሩበት ሁኔታ የሚከተለውን ጽፏል። አለባበሳቸው አብዛኛውን ጊዜ በጣም ተራ የሆነ ነበር። የሚለብሱትም ተራ ሸማ የአገር ስራ ሱሪና ከአውሮፓ የመጣ ነጭ እጀ ጠባብ ነበር። ጫማ በእግራቸው ባርኔጣ ወይም ሌላ ነገር በራሳቸው አያደርጉም ነበር። ማንኛውም ጊዜ ለጠጉራቸው መጠንቀቅን ጨርሰው ትተውት ነበር። ለብዙ ወሮችም ቁንጃለው ሳይሰራ ይቆይ ነበር። በህዝባቸው ክፋት የተሰማቸውን ሀዘን ለመግለጽ ቅቤ መቀባት ትተው ነበር። በአንድ ስነ ስርዓት ላይ ስለ ልብሳቸው ተራነት ይቅርታ ጠየቁን። ሀገሯን ድል አድርገው ከያዙ በኋላ ባለፉት ጥቂት የሰላም ዓመታት ንጉሥ ማድረግ እንደሚገባው ሁል ጊዜ የክብር ልብስ እየለበሱ በህዝብ መካከል ይገኙ እንደነበርም ገለጹልን። በህዝባቸው ክፉ ባህሪ እድላቸው ተለዋውጦባቸው ሳያቋርጡ ከነሱ ጋር መዋጋት ከጀመሩ በኋላ ግን የወታደር ልብስ ይበልጥ ተስማሚያቸው ሆኖ ማግኘታቸውን ነገሩን። አጤ ቴዎድሮስ ህዝቡ በያለበት ሲያውካቸው ለዚህ ማረጋጊያ የወታደር ኃይላቸውን እንዳለ ማቆየትና ይበልጥም ማደርጀት ስለነበረባቸው በህዝቡ ላይ ብቻ ግብር እንዳይበዛ የካህናትን ቁጥር በመቀነስ ለእያንዳንዱ ቤተክርስቲያን ሁለት ቄስና ሶስት ዲያቆን ብቻ እየተዉ የቀረው እንደሌላው ሰው ሁሉ እየሰራ እንዲገብር አዘዙ። ይህም ከካህናት ጋር አቆራርጧቸው የቀረውን ጠብ አስከተለ። አጼ ቴዎድሮስ እንዴት ጨካኝ ሆኑ? አጤ ቴዎድሮስን ምንም ብንወዳቸው ብዙ ንጹህ ደም አላፈሰሱም ብለን ነጻ ልናደርጋቸው አንችልም። ነገር ግን ሰው ለመግደልም ሆነ ሌላ ጥፋት ለመስራት ምክንያት አልነበራቸውም ብለን ልንፈርድባቸው ደግሞ በጭራሽ አንችልም። ስለሁለቱም ነገሮች ማንም ከሚናገርላቸው ይልቅ ራሳቸው ሁሉንም ገልጸውታል። ለምሳሌ ፎርሙል ድራሳም አጼ ቴዎድሮስ ያሰሯቸውን የእንግሊዝ ቆንስልና ሌሎች አውሮፓውያን በሰላም ተነጋግሮ ለማስፈታት ተልኮ እንደመጣ ስህተት የሚባልባቸውን ሁሉ ለምን እንደፈሩት በሚከተለው አነጋገር ገልጸውታል። ሚስተር ሆርሙዝ ድራሳም ከአጼ ቴዎድሮስ ጋር ለመጀመሪያ ጊዜ ሲገናኝና ሲነጋገር የነበረውን ሁኔታ ሲገልጽ ከመጣ በኋላ የሚከተለውን ይተርካል። ከዚህ በኋላ ነገር ሳያበዙ በእንግሊዝና በእርሳቸው መካከል ይህን አለመግባባት ሊያስከትል ለቻለው ቅያሜያቸው ምክንያት ወደ ሆነው ነገር ገቡ። ይኸውም ወደ አገራቸው በመጡ አንዳንድ አውሮፓውያን ክፉ ጠባይ የደረሰ ችግር መሆኑን ከገለጹ በኋላ በጊዜው ያበሻ ጳጳስ የነበሩትን አቡነ ሰላማን ኮንስል ካሜሮንንና ወንጌል ሰባኪውን ሚስተር ስተርንን አመረው ወቀሱ። ጳጳሱ ተንኮለኛ አወናባጅ የሃይማኖት ጉዳዮችን እየተጉ በአገሪቱ የፖለቲካ ጉዳይ እየገቡ የሚያወቁ ጠማማ ሰው መሆናቸውን ከገለጹ በኋላ ለገንዘብ ሲሉ ተገዝተው የመጡ ተራባሪያ አሏቸው። ይህም ማለት የኢትዮጵያ ገዥ ገንዘብ ከፍሎ ስላስመጣቸው ነው። በዚህ ጊዜ በአበሻ ውስጥ ለነበረው ሁከትና ትርምስ ሁሉ ምክንያቱ ራሳቸው ጳጳሱ መሆናቸውን በመግለጽም ወነጀሏቸው። በርሳቸውና በእንግሊዝ መንግስት መካከል ያለው አለመግባባትም ደብዳቤያቸውን ለእንግሊዝ መንግስት እንዲያደርስላቸውና መልሱን እንዲያመጣላቸው ልከውት ጥያቄያቸውን ሳይፈጽም በቀረው በኮንስል ካሜሮን ጥፋት የተፈጠረ መሆኑን ተናገሩ። ስለ ንጉሱ ደብዳቤ አካሄድ ጥቂት ከተናገረ በኋላ ሚስተር ራሳም ጽሑፉን ይቀጥላል። ኮንስል ካሜሮን የንጉሱን ደብዳቤ ከተቀበለ በኋላ ወደ ምጽዋ ራሱ በመሄድ ፈንታ ደብዳቤውን ባንድ ኢትዮጵያዊ እጅ ላከና እሱ የንጉሱ ጠላት የሆኑትን ቱርኮች ለመጎብኘት ወደ ከሰላ ሄደ። ከዚያም ሂዶ ንጉሱን በእነሱ ፊት መሳለቂያ እንዲሆኑ አደረገ። ንጉሱ የተናገሩት ታሪክም እንዲህ ነበር። ኮንስል ካሜሮን ወደ ከሰላ ሲሄድ የአበሻ ሽከሮች አስከትሎ ሂዶ ነበር። ከዚያም ቱርኮች ባደረጉለት ግብዣ ላይ አበሾች አሽከሮቹ በቱርኮች ፊት የአበሻ ንጉስ ወታደሮች እንዴት እንደሚያቀራሩና እንደሚፎክሩ እንዲያሳዩ አስገደዷቸው። ሁሉም እምቢ ሲሉ አንዱ ብቻ ተገዶ እንዲያሳይ ተደረገ። በዚህም ጊዜ ቱርኮች አበሾችን በንቀት እየተመለከቱ የታላቁ ንጉስ ወታደሮች እንደዚህ ነው የሚዋጉት በማለት በጃንሆይ እያቤዙ ጻፉ። ይህ ወሬ ለንጉሱ ሊደርስ የቻለውም ከካሜሮን ጋር በዚያን ጊዜ በነበረ እንግዳ ወርቅ በተባለ ሰው አማካይነት ነበር። ሚስተር ራሳም ታሪኩን ሲቀጥል ይቆይና ስለ ሚስዮናዊው ስተርን ሲናገር፣ ንጉሱ ስለ ሚስተር ስተርን ሲናገሩም በአገሪቱ ውስጥ በኖረበት ጊዜ ሁሉ በመልካም ሁኔታ ይዘውት የቆዩ ሲሆን እሱ ግን እናታቸውን እንደተሳደበና ራሳቸውንም ነፍሰ ገዳይ እንዳላቸው ተናገሩ። ከዚህም ጋር መጀመሪያ ወደ ኢትዮጵያ ሲመጣ ዋና ስራው በኢትዮጵያ ያሉ ፈላሻ አይሁዶችን ወደ ክርስቲያንነት ለመመለስ ማስተማር መሆኑን ስለገለጸላቸው እሳቸውም ያለምንስ ሁሉ ወደ አባቶቻቸው ሃይማኖት እንዲገባ ዋና ጠበቃ እንደመሆናቸው በጣም ተደስተው የነበሩ መሆናቸውንና እርዳታቸውንም ሳያቋርጡ በመልካም ሁኔታ ይዘውት እንደኖሩ፣ እሱ ግን ያ ሁሉ በጎነታቸው ሳይገታው የጳጳሱን ቃል ተቀብሎ እናታቸውን በመንገድ ዳር ተቀምጠው ቆሶ ሲሸጡ የኖሩ ዝቅተኛ ሴት የነበሩ ናቸው ብሎ ለዓለም ማወጁን ተናገሩ። ከዚህም በኋላ አበሾችን በጠቅላላው ጠማማ ሕዝብ በማለት አምረው ከወቀሱ በኋላ እሳቸው በነገሱ ጊዜ ያሰቡት በዘመኑ የነበሩትን የጨካሪ ሥራዎችና ክፉ ልማዶች ሁሉ ነቅለው ጥለው አገሪቱን በመልካም ሁኔታ ለማስተዳደር የነበረ መሆኑን፣ ለአገሪቱ አንድ አይነት የሆነና ጸጥታ ያለው አስተዳደር ለመመስረት ሞክረው ህዝቡ ግን ስነስርዓት የሌለው አገዛዝ መምረቱን፣ ከእሳቸው መነሳት በፊት አገሪቱን በመጥቀም ፈንታ በማይረባ የእርስ በርስ ጦርነት እየተፋጁ ክርስቲያኑን ህዝብ በማጥፋት ለጠላቶቻቸው ድል በሚሰጡ ልዩ ልዩ ባላባት ገዢዎች ስትጉላላ መቆየቷን፣ እሳቸው በነገሱ ጊዜ ግን ለሁሉም ጠቅላላ ምህረት አድርገው ባላባቱ ገዢ ሁሉ በደሞዝ እንዲተዳደር እንጂ በህዝብ ንብረትና ነጻነት ላይ ሁሉ ፈራጅ እንዳይሆን አገሪቱ በአንድ ገዢ እንድትመራ ለማድረግ እንደጀመሩና ብዙ ዓመታት በዙፋን ላይ ሳይቆዩ ኢትዮጵያውያን የመልካም መንግስትን ጣዕም ለማወቅ የማይችሉ ሆነው እንዳገኟቸው ገለጹ። እነሱም የሚወዱት ለበጎ ስራ ተቃራኒ የሆነውን ሆኖ ስላገኙትም ከዚያ በኋላ ህዝቡ በሚወደው ክፉ ይዞታ መግዛት እንደጀመሩ ተናገሩ። የአገሪቱን ሁኔታ ሳይ የተናገሩት ሁሉ እርግጥ እንደሆነ ለመረዳት እንደምችልም ገለጹ። በመጨረሻው ወደ ደቡብ ብሄድ በሰሜን ያለው ክዜ ያምጻል፣ ወደ ምዕራብ በሚሄድበት ጊዜ የምስራቁ ይሸፍታል። በየጊዜው ይቅርታ ባደርግላቸውም በአመጻቸው እየገፉ አሻፈረኝ ይሉኛል። አሁን ግን በየአቅጣጫው እያሳደብ ስጋቸውን ወደ መቃብር ነፍሳቸውን ወደ ሲኦል ለመላክ ቆርጫለሁ በማለት ትግግራቸውን ዘቡ። ሁሉንም ሰሩ ተብለው በጭካኔቸው ቢሆን ኢትዮጵያን መከፋፈልን እንደ ጀግንነትና እንደ ነጻነት ወዳጅነት ይቆጥሩት ከነበሩ መካፈን ምን ያህል ይሻሉ እንደነበር ሲገልጽ ፎርሙል ድራታ የሚከተለውን ጽፏል። በዚያው ቀን ንጉሱ በእድሜ ወደ 20 ዓመት የሚሆነው አንድ ኢትዮጵያዊ ወንጀለኛ በሰንሰለት እንደታሰረ ላኩልኝ። ወጣቱም በግፍ ለመውረድ ሲል እናቱን የገደለ ነበር። ግርማዊነታቸው የገዳዩን ጥፋት ሲናዘዝ እንደሰማና ከምን አይነት መጥፎ ህዝብ ጋር እየታገሉ እንደሚኖሩ ማየት እንድችል ፈለጉ። አጤ ቴዎድሮስ የላኩልኝን መልእክት የዘጉትም በሚከተለው ቃል ነበር። ይህን ክፉ ሰው በሕጉ መሰረት እንዲሞት ባዝ ኖሮ ፈትቼ ካስረከብኩህ አውሮፓውያን መካከል አንዳንዶቹ ነፍሰ ገዳይ እያሉ ይወነጅሉኝ ነበር። በኢትዮጵያ ሕግ መሰረት ይህ እናቱን ገዳይ ሰው ተቆራርጦ ተጥሎ ሳይቀበር በቅቶ መቅረት ነበረበት። ንጉሱ ግን በጥይት ተገድሎ እንዲቀበር አዘዙ። አጼ ቴዎድሮስ ጨካኝ ቢሆኑም በፍርዳቸው ፍትሐ ነገሥት ከሚባለው የኢትዮጵያ ዋና የሕግ መጽሐፍ ይልቅ እጅግ ርኅራኄና ምሕረት የሚያደርጉ ሰው ነበሩ። አጼ ቴዎድሮስ አልፎ አልፎ የሰውን ሕይወት ሳይመርጡ መሰዋታቸው የማይካድ ነው። ይሁን እንጂ እርሳቸው ቀደም ብለው የነበሩ መሳፍንት ይሰሩት ከነበረው አረመኔነት ያንዱን ግማሽ ያህል እንኳ አልሰሩም። ከቴዎድሮስ ዘመነ መንግሥት በፊት ሰዎች ጥቃቅን ለሆኑ ጥፋቶች ዓይኖቻቸውን፣ ምላሶቻቸውን፣ እጅ እግሮቻቸውን በማጣት ከዚህ የሚበልጥ በሚያሰቅቁ የጭካኔ ሥራዎች ይቀጡ ነበር። በቴዎድሮስ ጊዜ ግን አንድ መንገደኛ አገሪቱን በሙሉ በወርድና በቁመቷ ቢያቋርጣት ይህን የመሰለ አሰቃቂ ሥራ በቴዎድሮስ የተፈጸመበት ሰው ለምልክት እንኳ እንደማያገኝ አምናለሁ። ኮንስል ሊጃን ሥራቸውን የሚደግፍ ሐሳብ ሲገልጽ ሐሳባቸው ግልጽና ቀላል ነበር፤ ኢትዮጵያን ለማሻሻልና ወደ ቀደመ ታላቅነቷ ለመመለስ ሲያስቡ ይህን ለማድረግ የሚያስችሉትን ነገሮች ሁሉ ከጥንታዊ ስልጣኔዋ ለማምጣት ያስቡ ነበር። የኢትዮጵያ ጥንታዊ ሕግ ራሱ መልካም ነበር። ጥፋቱ ሳያቋርጥ ከቀጠለው ብጥብጥና ከቤተ ክህነቱ የመንፈስ መበላሸት ላይ ነበር። ፍርድ ተበላሸ፣ የጋብቻ ክብርና ወግ ጠፋ። ይህም ከመኳንንቱ በተነሳው የመጥፎ ምግባር ተላላፊ በሽታ የደረሰ ነገር ነበር። ነጋዴዎች ተዘረፉ። አንዱ ወንጀለኛ ወደ ሌላው መስፍን ግዛት ተሰዶ በሰላም እንዲኖር ይፈቀድለት ነበር። ለደረስኬው ድል አድራጊም ለአጼ ቴዎድሮስ የአገሩን ሁኔታ ለመለወጥ ለነበረው መልካም ሐሳብ የጥንቱን መልካም ሕግ ያላሉ በጭካኔ ከማስከበር በቀር ሌላ መድኃኒት አልነበረውም ይላል። አጼ ቴዎድሮስ ሰውን በእሳት እያቃጠሉ መቅጣት እንዴት እንደጀመሩ ሲገልጽ ሆርሙዝድ ራሳን የሚከተለውን ጽፏል። ከቆዩት መሳፍንት ከነጉግሳ ወገን ለአጼ ቴዎድሮስ ፍጹም ታማኝ የሆኑት አቶ አዲሶ የተባሉ አዛውንት ባላባት በዳውንት ይኖሩ ነበር። ንጉሱም ለእርሳቸው ሲሉ የአረጋዊውን ግዛት ከሌላው ግብር ሁሉ ነጻ አድርገው የእህል አፍራት ብቻ ለወታደሮቻቸው ያስከፍሉ ነበር። አጼ ቴዎድሮስ እኒህን ሸበቶ አረጋዊ ወዳጃቸውን አንቱ ይሏቸውና ያከብሯቸው ነበር። እኒህን ሰው አጼ ቴዎድሮስን የማይወዱ ወንበዴዎች በሌሊት አደጋ ጥለው ቤታቸውን ዘግተው ከነ ቤተሰባቸው በእሳት አቃጠሏቸው። አጼ ቴዎድሮስ ይህን ሲሰሙ አንድ ቀን ሙሉ ከሰው ተለይተው ሲያለቅሱ ዋሉ። ከእሳቱ ያመለጠው ልጃቸው የአገሩን ሰዎች ሰብስቦ ወንበዴዎችን በማሳደድ ከያዘ በኋላ ለፍርድ ወደ ንጉሱ አቀረባቸው። ከዚህ በኋላ ስለሆነውም ራሳም የተናገረውን ቃል በቃል ስንተረጉመው እንዲህ ይላል። ወንበዴዎች እስረኞች ትክክለኛ የሆነ ፍርድ ታየላቸውና ጥፋተኛዎች ሆነው ተገኙ። በዚህ ምክንያት ወንበዴዎቹ በታማኙና ውድ በሆኑ ወዳጃቸው ላይ በፈጸሙት ያገዳደል አይነት እንዲሞቱ ንጉሱ ፈረዱባቸው። ከዚያም በአንድ ቤት ውስጥ ገብተው ፍርድ አስፈጻሚዎቹ ገዳዮች በቤቱ ዙሪያ ተከመሩበትና በዚያው አቃጠሏቸው። አጼ ቴዎድሮስ ይህን አይነቱን የጭካኔ ፍርድ ሲሰጡ ይህ የመጀመሪያ ጊዜያቸው ነበር። ከዚህ በኋላ ግን አመፀኞች ከዳተኞች ለሚሏቸው ሁሉ ተስማሚ ቅጣት ስለመሰላቸው በብዙ ሰዎች ላይ ይፈጽሙት ነበር። በዚያም ብሎ በዚህ በታላቁ ሰው ውድቀት ከሆኑት ምክንያቶች አብዛኛዎቹ ከዚህ በላይ የተገደጹት ነገሮች መሆናቸው አይካድም። ከዚህ ሁሉ ጋር ደግሞ ልንክዳቸው የማንችል ከፍተኛ የሆኑ የራሳቸው የባህሪ ጉድለቶች ነበሩባቸው። እነሱም አንደኛ ለመቆጣጠር የማይችሉት ቆይተው የሚፈጸሙበትንና ሊያደርጉት የማይፈልጉትን ነገር የሚያስተራቸው ቁጡነታቸው ነው። ሁለተኛ ድልና ክብር እንደሚያቀብታቸው ብዙ ታላላቅ ሰዎች ሁሉ አልፎ አልፎ ያሳዩት የነበረ የከንቱነት ትምክህት ነው። ሶስተኛ ሰውን ከሚገባው በላይ ያምኑ ይወዱና አውቆ ተንኮል ሲሰራ ቀርቶ ሲሳሳት ያገኙት ቶሎ ይቀየሙበታል። የራሳቸው ወዳጅ ቆንስል ፕላውዴን በጠባያቸው ውስጥ ያሉት እጅግ መጥፎ የሆኑ ነገሮች ለመግታት የማይቻል ቁጣቸው ንጉስነታቸውንና ከመለኮት የተሰጣቸውን መብት በሚመለከት ነገር ያላቸው ኩራትና የማይበገር መንፈስ ስለ ሃይማኖታቸው ያላቸው ግትር ቅናት ናቸው ይላል። ይህ ጠባይም በማኪያቬሊ ራስን ለውጦ የመግዛት ጥበብ የተረጠኑ መሪዎች እየበረከቱ በሄዱበት ዓለም ለአንድ መሪ ታላቅ ጉድለት ነበር። እነዚህን ጉድለቶች የጠቀስኩት ለውድቀታቸው ምክንያት ከሆኑት ነገሮች የራሳቸው ጠባይም ድርሻውን ማበርከቱን ለመግለጽ እንጂ እነዚህ በብዙ ሰው ላይ የሚገኙ ሰብአዊ ጉድለቶች የኒህን ታላቅ ሰው ትልቅነት ይቀንሱታል ብዬ አይደለም። የመጽሐፌ ምንም እንኳ በልብ ወለድነት ቢጻፍ የታሪኩን መንፈስ እንዳይለቅ እስከተቻለኝ ብርቱ ጥንቃቄ ስላደረግ በዚህ ድርሰት ላይ የቀረቡት ቴዎድሮስ የኔ ቅርጽ ከመሆን ይልቅ እግዚአብሔር ወደ ፈጠረው ሰውነታቸው የተጠጉ እንደሚሆኑ ሙሉ ተስፋ አለኝ። አጤ ቴዎድሮስ የሚመሩት ህዝብ ሳይፈጠርላቸው የተፈጠሩ ታላቅ መሪ፣ የአገሬን ህዝብ ታላቅ ባለጸጋ በሰላም የሚኖር የሰለጠነ አድርጌ ለማየት እችላለሁ ብለው ሌት ተቀን ሲዋትቱ በጎ ምግባራቸው ሁሉ ተረስቶ ሰው ጠልቷቸው ሰውን ጠልተው በክፉ ሁኔታ የወደቁ ሰው ናቸው። ግን ይህ ውድቀት ለእርሳቸው ታላቅ እረፍት፣ በኢትዮጵያ ታላቅ እፍረት ነበር። አቤ ጉበኛ
አባግራኝ ሞተ የወዴ ወዳጅ የሚያበላኝ ጮማ
ምዕራፍ አንድ ካሳ ሲወለድ። ነገሩ ምንም ብቀጥን ጠጅ ነኝ የሚለውን የአባቶች ምሳሌ የሚያሳስብ ነው። ምንም እጅግ ቢጉላሉ፣ ምንም ግፍ ቢበዛባቸው፣ ምንም በቁም ቢሞቱ ኃይሉ ወልደ ጊዮርጊስ ጨርሰው ቀባሪ ዘመድ አላጡም ነበር። ምንም እንኳ ደጃዝማች ማሩ በነገሩ ብዙ ጊዜ ቅርጽ ሲላቸው ቢታይ ለመኳንንቱ እንደነቀኛዝማች ከብቴ ያሉት ቁም ነገረኞችና ሃይማኖተኞች ካህናቱም እንደነ ሊቀ ካህናት ላቀው ያሉት በነብር ሰርግ መካከል ቢገቡም የተጣሉትን ለማስታረቅ ፊት ያጣውን ለመማለት እንጂ በሌላ ሰው ተብለው የማይጠረጠሩት በየቀኑም ባይሆን በየሳምንቱ ሳይጠይቋቸው አይቀሩም ነበር። ቆረኞችም ሌላ አያድርጉላቸው እንጂ በየጊዜው በድብቅ ስንቅ መላካቸው አልቀረም። ወይዘሮ አስተገብም በዚያ ጊዜ ሰው እንጂ ጨርሰው የሀብት ድሃ አልነበሩም። በዚህ ሁኔታ ላይ እንዳሉ ያ ወንድ ልጅ በተወለደ ጊዜ ቤቱ አንድ ታላቅ መስፍን ተጣልቶ እንዳጋዘው አንድ የቁምሰኛ ሰው ቤት ጭር ያለና ብቸኛ አልነበረም። ቢሆንም በደስታ የተሞላ ቤት ነበር ለማለት አይቻልም። በዚያ ጊዜ በቤቱ አንድ ታላቅ ደስታ ነበር ቢባል የልጁ መወለድ ብቻ ነው። ملك يبالا بيتون باري الناس ميتي قصبال كتبالا يزي سطان فيت يودا فيتون تلاك النسون يمسكر نبر لمارد إتشالال يموسي قص يبرهان ملكة نبر ببت إيالو اندمي ناقروس كتبترو لجو يهون يبرهان تسلو ببت نبر بلو ما قاننو بيات شكرم አስተያየቱ እና ግንባሩ ልዩ ተፈጥሮውን የሚገልጹ ምልክቶች ነበሩ። አራሷን ወይዘሮ አትጠገብ እንዲጠይቁ የተሰበሰቡት ሁሉ የስተሙን ህፃን ሴት እያዩ ከአድናቆት ጋር ከተቀመጡ በኋላ ስምናው ሳደር ስሙ ዛሬ መውጣት ይገባዋል እያሉ ተንሾካሸኩ። የደጃዝማች ማሩ ታዛቢዎችም ከጠያቂው ህዝብ ጋር ጠያቂ መስለው ገብተው በመቀመጥ በልዩ ስም አወጣጥ አማካይነት የሚነገረውን ሽሙጥና መስቃ ለማዳመጥ በዚያ ተገኝተው ነበር። ሰሙን ዛሬ ነው የምናወጣለት አሉ ከወይዘሮ አትጠገብ ሩቅ ዘመዶች አንዷ ወይዘሮ የውብዳ። ዛሬ መውጣት ይገባዋል አሉ ብዙ ሰዎች በአንድ ላይ። እኔም ዛሬ እንዲወጣለት ፈልጋለሁ አሉ ልጃይሉ። ምን አስቸኮለ አሉ ወይዘሮ አትጠገብ ከጠፍሮ አልጋ ላይ ህፃን ልጃቸውን አቅፈው ጋደም እንዳሉ። ለምን አንቸኩልም አሉ ልጃይሉ በለቦሳት። የለም ዛሬ ይውጣለት አሉ ብዙ ሰዎች እንደገና። እንግዲህ እሺ እንዳላችሁ አሉ ወይዘሮ አትጠገብ። አለባቸው ብየዋለሁ አሉ የወይዘሮ አትጠገብ ዘመድ። ደጃዝማች ማሩ ታዛቢዎች አንዱ ተክብሎ ሲያቸው አንድ ላይን ግጥም ስላሉ ሲትዩዋ እንደ ብዙዎቹ የበገን ድርና የጎጃም ሴቶች ልከኛ ቢቴ ኖረው አለባቸው ብየዋለሁ አሉ ቆጣ ብለው። ሲትዩዋንና የደጃዝማች ማሩን ሰላይ ባይንና በስሜት መጋጨት ማንም ስላላየ ሁሉም ለንዳፍታ ሲትዩዋን ቀን ብሎ አየና ስመውጣቱን ቀጠለ። እኔ እርቅሁን ብየዋለሁ አሉ ልጅሃይሉ በክፉም በደጉም ከመጠየቅ ተቆጥበው የማያውቁት ቀኝ አዝማች ከብቴ። እኔ ደግሞ አሁንም በሆነ እንደሆነ ዳዊት ብየዋለሁ አሉ ልጅሃይሉን ከደጃች ማስማሩ ለማስታረቅ ከመጣር ጎዝ ነው የማያውቁት ሊቀ ካህናት ላቀው። ሁሉም እንደየስሜቱ አንዱ ፋሲል አንዱ ሱስኒዮስ አንዱ በቀለ አንዱ ተገኘ ሲል ቆየና እስቲ እናቲቱን ደሞ እንስማ አሉ ሊቀ ካህናት ላቀው። ወይዘሮ አትጠገብም እኔ ስለ ልጄ ስም ለማውጣት የፈለኩት አትገርጄ ዳቦ ደፍቼ ፍሪዳ አታርጄ ነበር። በእርጅና አንድ ልጅ ተገኝቶ የወግ ማዕረጉ ባይቀርበት መልካም ነበር። እንዲህ ብላችሁ ተጀመራችሁት መቼስ ምን ይደረጋል ሳንቲ ገኝ ብየዋለሁ አሉ። ልብ ብሎ ያስተዋላቸው ሰው አልነበረም እንጂ የደጃዝማች ማሩ ያፍረኞች በዚህም አጠራር እርስ በርሳቸው ባይ ሳይጠቃቀሱ አልቀሩም። መጨረሻውም እሺ አባትየውስ ማናልኸው አሁንም በሆነ እንደሆነ መቼም የሚጸናው ያንተ ነውና ተጠንቀቀ አውጣለት አሉ ሊቀ ካህናት። እኔማ ማን ልለዋለሁ ካፋ ነው እንጂ ካፋ ብየዋለሁ አሉ ልጅሃይሉ። ይሻላል ደግ ነው አሉ ሊቀ ካህናት አላቀው። ምን ነው እርሶ ደግሞ ልጅሃይሉ ለምን ነው የነፋሲል የነበካፋ የነምንትዋብ ዘር ምን ጊዜ ጥሎት ተዚህ ሊወለድ የባሪያና የውሻትም የሚወጣለት ለምንድን ነው? ወርቁ ቢጠፋ ሚዛኑ ጠፋ ይላሉ። ለምን? በዚህ ባዶ ጎጆ ተወለደ ነው? እንኳን እሱ ፍጥሩ ጌታችን ኢየሱስ ክርስቶስን በበረት ተወልዷል። አይደለም ጌታ ሊቀ ካህናት አሉ የወይዘሮ አትጠገብ ዘመድ። ልጃይሉ በኮንስትራክት ያን ያህል ረጅም ጊዜ ተቀምጠው በዚህ ቀን እንኳ ደስ ብሏቸው እንዳይሉ የአፍ ጠባቂ ተልኮባቸው ስላዩ እጅግ ተበሳጭተው ንሴ እንዲያው በተከላለው ሁኔታ የሚበታችሁ መሰለ እንጂ በዚህ ቀን ባጋጠማቸው ነገር ይበልጥ የተበሳጩ መሆናቸውን ማንም አላወቀላቸውም ነበር። እንግዲህ መቼም ታባትየው በኋላ መሰየም አንችል አሉ ሊቀ ካህናት። ለምን እሳቸው አይለውጡትም ይፈልጉ ዳዊት ይፈልጉም እንደመልኩ ሰለሞን ይፈልጉም ፋጢር ያለዚያ ሽፈራው በላቸው አሸብር ይበሉት እንጂ ለምን ነው ባሮቹ አልቀውበት ቆይቶ አንድ ባሪያ እንደገዛ ሰው ካሳም ቢሉት አሉ የወይዘሮ አትጠገብ ዘመድ የለም እኮ የወይዘሮ ውዳ ነገሩ ሌላ አይደለም ለእኔ ተስማሚ ሆኖ አግኝቼው ነው ግድ የለውም ሙያ ስምን አይከተልም ሙያውን እግዚአብሔር ታደለው ይህ ስም የባሪያና የውሻ ስም መሆኑ ቀርቶ ወደፊት ብዙ ህፃናት የሚሰየሙበት ስም ሊሆን ይችላል አሁን በሚሏቸው ስሞች ሁሉ ብዙ ሰዎች ይጠሩባቸዋል ግን ከነዚያ ሰዎች መካከል የኢየሩሳሌም ንጉሶች ዳዊትንና ሰለሞንን ወይም የኛዎቹን እነ ፋጢርን እነ ኢያሱን ለመሆን የቻለ አንድ እንኳ የለም የታላቅ ሰው ስም ተሸክሞ ምንም አለመስራት የሰው ስምና ስራን ማዋረድ ነው የራሱን ስም ይዞ ታላቅ ሙያ የሚያሳይ ሰው ግን ተራ ስሙን ሌሎች ሊጠሩበት የሚመኙት አንድ ታላቅ ስም ያደርገዋል ስለዚህ እግዚአብሔር እንዲባርከው ጸልዩልኝ እንጂ ለስሙ ካሳ አይበቃዋል አሉ ብቻይሉ እንግዲህ ታሉ መቼስ ምን ይደረጋል አሉ ወይዘሮ የውብዳር ወይዘሮ የውብዳር ምን ያድርጉ እናቴ በቤታቸው ሰው እያለቀ ሀብቱ እየዘቀዘቀ በሚሄድበት በዚያ ጊዜ ከነዚያ በጣም ጥቂት የሆኑ ቤተዘመዶቻቸው ውስጥ ልጅ በተወለደ ቁጥር የቁጭት ወይም የኩራት ስም ማውጣት ለሀዘናቸውና ለቁጭታቸው አንድ መልካም መወጫቸው ነበር ወይዘሮ አትጠገብ ጋር ያላቸው የስጋ ግምድና እትዚህ ቅርብ አልነበረም ጉዳዩ የሚያውቁ ሰዎች እንደሚሉት ዝምድናቸው ቢቆጠር በሁለቱም በኩል ከሰባት ቤት አልፎ ለጋብቻ ደርሰዋል ነገር ግን የጋራቸው የሆነ ታላቅ የሚባል የቆየ አንድ የዘር ግንድ ያላቸው ወይም ቤተዘመዶቻቸው በሞት የተፈቱባቸው ሰዎች ሁሉ እንደሚያደርጉት ወይዘሮ አትጠገብና ወይዘሮ የውብዳ ከአንድ እናትና ከአንድ አባት ተወልደው የማይፋቀሩ ቤተዘመዶችን የሚያሳፍር ብርቱ ፍቅር ነበራቸው ምን ያርጉ ሩቅ ዘመድን የሚያቃርቡት ሁለቱም ምክንያቶች ነበሯቸው ሁለቱም እነ ፋሲል ተያይዞ የመጣ አንድ ታላቅ የዘር ግንድ ነበራቸው በሁለቱም በኩል የነበሩት ቤተዘመዶች እንደ ድል ሆኖ ሞት እያደነ የሚጨርሳቸው ነበሩ ስለዚህ ወይዘሮ የውብዳር ከእህት በላይ ለሚወዷቸው ዘመዳቸው ልጅ ታላቅ ወይም አስፈሪ ስም ለመስጠት ፈለጉ ልጅ ኃይሉ ደግሞ ሌላ ስሜት ነበራቸው እጃዝማች ማሩ የሰሩባቸውን ያን ሁሉ ግፍና በደል እነዚያ ስሞች አንዱን ለልጃቸው በመስጠት እንደማይወጡት አልዘነጉትም ብቻ መበደላቸውንም ሳይረሱ ካሳ አሉት እጃዝማች ማሩ ለምነው አዝባስተው ካቀረቧቸው በኋላ ባለሟል የእህት ባል ካደረጓቸው በኋላ የሚወዷትን ሚስታቸውን እና አይተው ያልጠገቡትን ህፃን ልጃቸውን ነጥቀው ለፈጸሙባቸው ግፍ ከዚያም ለብዙ ዓመታት በማጋር ላደረሱባቸው በደል እንዳትጠገብ ካሉት ጨዋ የጨዋ ዘር የሆኑ ሴት በዚያ በችግራቸው በዚያ በሐዘናቸው ጊዜ ያን የመሰነ የአይን ተስፋ ስላገኙ ካሳ አሉት ቢሆን ካሳነቱ በሌላ ይመሰክራል ባይሆንስ ከጥቂት ወራት በኋላ ይህን ወርቅ የመሰለ ህፃን በክንድ ታቅፎ ሲወርድ ቀና ሲፈነድቅ ለማየት ከሽቶች ሁሉ በላይ መሆኑ የተመሰከረለትን የህፃን አንገት ስር ለማሽተት መቻል መቼ ቀላል ካሳ ነው የሚል ሀሳብ በልጅ ኃይሉ አእምሮ ስለመጣ ለልጁ ከካሳ የሚሻል ስም አለ ብለው አላመኑም የምን የስም ሽሚያ ነው ታላቁን ስም በስራው ሩጦ ይድረስበት በዚህ ሁኔታ ልጅ ኃይሉ የልጃቸው ስም ከካሳ በቀር ሌላ እንዳይሆን የሚፈልጉ መሆናቸውን በለዘበ ሁኔታ ስላስረዱ ያወጣው ስም ቀረብኝ ብሎ ማንም ሳይቀየም ሁሉም በካሳ ተስማሙ አራስ በያጌው ሁሉ ወደ የቤቱ ከመግባቱ አስቀድሞ የቀኑ ውይይት ወደ ደጃዝማች ማሩ ጆሮ ደርሶ ነበር ይሁን እንጂ ቀጥ ያሉትን ቃሎች የተናገሩት ሴቶች በተለይም ግትልሿ ወይዘሮ የውብዳር መሆናቸው ሲገለጥ ነገሩን ችላ ብለው አለፉት የዚያ ጊዜው መኳንን ከዚያ ሁሉ ጭካኔያቸው سيتن سلمت ناقرو خيلقال بزو اي كتاتلوم نبار الجاز ماشماروم بزي خونيتا كاريلوش يتليجو عالنباروم بجايلو كياكيو قبسيل ويجروا ستتقب ودسيو بطالقا كربالونا السيقال التارجلين ليو قالو ويجروا ستتقب لجو يتشف نبات النسجنة لا للتارجو نسانون أفايو أتشو بجايلو بتفتوى أتشو غسانن يمي ودود كمان فكبو على جمرونجي فالتغسان عن ودوم نبار دجاج كمية ودواتنا دجاج مش معروف فتوى شو يمجم مريم يستأجوا كوالد تتكليت ولده ونسان تنفون بيون انفك استيمو لو درس عقفو سلاح ساموس لقاه سان دالة مولدات شو وانا مسكرنو اي يتبالي لبزو زمن بقوارا ينقر نبر يزاري وزان قن يتولده يلزو للسيوت لتازلكم نقر يميوت عند تعمرين ياسو مسلوه تاياتشو ያ ሁሉ ግፍና የቁመናሞት ካሳ ነው በማለት ካሳ ብለው በመሰየማቸው ራሳቸውን እንደነብይ ቆጠሩት። ያ ደጃዝ ማሽማሩን በጥይት አቃጥለው ብቻ ለማምለጥ ባይቻል በዚያው አብረው ለመሞት ያሰቡበት ጊዜ ያ ሚስታቸውን ተቀምተው ለሌላ ታላቅ መሆንን በተዳረችበት ጊዜ በእስረኝነታቸው እየተጠበቁ ሚስታቸውና የጎባናቸው አጃቢ ሆነው እንዲሄዱ በተደረገበት ቀን ያንዱን መስታረከ ጅነፍቀው ያገኙትን ገለው ብቻ ላብለጠው ቋራ ለመግባት ባይቻል በዚያው ለመሞት ያሰቡበት ሰዓት ያ ሁሉ ግፍ ያ ሁሉ ጥቃት ከትግስታቸው በላይ የሆነ በዘገነናቸው ቁጥር ፈጽሞት የወሰኑት ሁሉ እግድ ይህ ነው የማይሉት እጅ አሳሪ ነገር እየተገታ ሕይወታቸው ከሞት ተርፎ በድሜ ከፈነበቱ አይቀር ይህን ልጅ በመተካታቸው ይህ የእግዚአብሔር እቅድ እንጂ የኔ እቅድ አይደለም አሉ በልባቸው። ቢሆንም ስሙን ካሳ እንጂ ሌላ ሊሉት አልፈለጉም። ምዕራፍ ሁለት ደጃች ማሩ ወደ ምዕራብና ደቡባዊ ምዕራብ አቅጣጫዎች የታቆሳና የወይና በታች እንደፋ ተራራዎች በጭጋግ ተሸፍነው በታላቅ ግርማ ይታያሉ። ወደ ሰሜን የደንቢያ ሜዳ ለጥ ብሎ ይታያል። ወደ ሰሜናዊ ምስራቅ የጎርጎራ ተራራዎች ግማሹን ደመና ይሸፍነው ፀሐይ ቦቅቅ ብሎ አርፎባቸው በቅርቡ ግትር ብለው ይታያሉ። የገሊላ ገዳም ደሴት በቅርቡ ጉብ ብላና ጢስ የለበሰች መስላ ስትታይ፣ የደቅ ደሴት በጠራ ሰማይ ተቋርጣ የቀረች ትንሽ ደመና መስላ ከሩቅ ትታያለች። የብቸኝ ሜዳ ከጣና ባህር ጋር እኩል በሆነ ደልዳላነት ለጥ ብሎ ይታያል። የበልግ ዝናብ በማካፈሱ ከቶካነቱ በላይ በልጉ ግጥም ስላለበት በላዩ ከተሰራችሁት ቀለመ ደማቆችና ለቁጥር ከሚያስቸግሩ ብዙ ከብቶች ጋር ሲታይ በማየት ከሚገኙ ደስታዎች ሁሉ ከፍተኛውን ይሰጣል። የብቻ ሜዳ ያ እረኞች ሲሯሯጡ ሲታገሉ ዱላ መክቻ ኩበት ካፊ ኳታ ቀበሎ ብቻ ቅልሞሽ ገና ሽመል ቅልጥሞሽ ቁሊ ንጥቂያ ጅራፍ ግርፊያ ቁጭቁጮሽ አባቦረዴ የሚዳቋ ወተት ማጠጣት ድብብቆሽ አንክሻንክሻ ዝላይና ሌላም እሱን የመሳሰሉ ጨዋታዎች ሲጫወቱ የሚውሉበት በጣና ባህር ዋይን ተወጥተው ካቢያቸውን አንጠፈው በደረታቸው ለጥ ብለው ፀሐይ የሚሞቁበት የብቺ ሜዳ ያ በረጋሪ ሽቦ አልጋ ላይ እንደተነጠፈ ምቹ ፍራሽ ሲረግጡት ሱብ የሚል ያ ያለፋይ አቁሳ ያጨፈር ነጋዴዎች በክሎችና ጋሶች ሳይገጡበት የማያልፉ ያ ከድንበሩ ሲደርሱ ቂጣ ዳቦ ቆሎና በሶ አረፍ ብሎ ሳይቀመጥበት የማይታለፈው ያ የረፍት ቦታ ያ የደስታ ቦታ ያ ለሚርቁት ሀዘንና ትዝታ ያ በሳር በተሸፈነው ያሉ ምድር ኮረብታ ላይ ባሉ ጊዜ ዝቅ ብሎ ተዘርግቶ ሲታይ ከደረጃ ወርዶ መሬት ለሚረግጥ መስፍን የተነጠፈ የፋርስ ስጋጃ የሚመስል ሜዳ የተለመደ የበልግ ጊዜ መልኩን ይዞ ነበር። ባልዋ ቋርጦ ወደ ብቸኝ ቶካ በሚወስደው አውራ መንገድ ነጫጭና አደፍ አደፍ ያሉ ልብሶች የለበሱ ነጋዴዎች ወደ ጎንደር ከተማ ይጓዛሉ። ከነፋ ከጣቁሳ የተነሱት ቅቤ፣ ቅመማ ቅመም፣ ሌላም ብዙ ነገር የጫኑ ነጋዴዎች ከጨፈር፣ ከዳንግላ፣ ቅቤ፣ ማር፣ ሌላም ብዙ ነገር የጫኑ ነጋዴዎች አለቆቹ በየበቅሏቸው ጫኞቹ በእግራቸው ሲጓዙ ይታያሉ። ተማሪው ደበሎ ለብሶ አቆፋዳና ቅምጫና አንጠልጥሎ የሰኔል ጥላውን ገትሮ ዜማውን እያንቆረቆረ ወደ ጎንደር አቅጣጫ ይገሰግሳል። ከታላቁ ሜዳ ባሻገር ግራና ቀኝ ባሉ ዋልካ መሬቶች ላይ የሚያርሱ ገበሬዎች ጅራፍ ጧ ጧ እያለ አልፎ አልፎ ይሰማል። ለት ቀን የቀረውን የመንዳባ መድኃኒዓለም በዓል ለማክበር ወይባ ልብስ ለብሰው ወይባ ሻሽ ጠምጥመው ብዙ መነኮሳት ወዳልቆዛ አቅጣጫ ይጓዛሉ። በዚህ ጊዜ ነበር ደጃዝማች ማሩ ባልዋ ኮረብታ ላይ ድንኳን አስተክለው ከብዙ ሰራዊታቸው ጋር ሰፍረው ይህን ሁሉ ትርኢት ይመለከቱ የነበር። ደጃዝማች ማሩ በጊዜያቸው በደቡብ እስከ ዳሞት፣ በምዕራብ እስከ ሱዳን ጠረፍ፣ በሰሜን እስከ ወገራና በለሳ በተክላለው በያቅጣጫው ለጎንደር ከተማ አቅራቢያ የነበረውን ክፍለ ሀገር ሁሉ የሚገዙ መስፍን ነበሩ። ይህን ሁሉ ክፍለ ሀገር ለመግዛት የቻሉትም ከደከመው የጎንደር መንግስት በመሾም ብቻ ሳይሆን ጉልበት መብት ነው የሚለው የዘመነ መሳፍንት ሕግ በሚፈቅደው መሰረት በጦርነት ድል እያደረጉ በመያዝ ጭምር ነበር። ምንም ጀግና ቢሆኑ በሰሜን እነ ወገራን እነ በለሳን፣ በምዕራብ እነ ቋራን፣ በደቡብ እነ ጋርጌን እና ሰፈርን የመሰሉ አገሮችን ደንቢያ ላይ ሆኖ በትክክል ለመቆጣጠር ደጃዝማች ማሩን ማስቸገሩ ስላልቀረ አልገብር እያሉ ያስቸገሩ አንዳንድ ክፍሎችን ለመምታት ከፈንጃ ተነስተው ወደ ጋርጌና አንከፈር ለማምራት አልዋ ላይ ሰፍረው ነበር። ነገር ግን መጪው ቅርብ ጊዜ ወርሃ ፋሲካ በመሆኑና የደጃዝማች ማሩ ወታደሮችን በእነዚህ አቅጣጫዎች ብዙ ጊዜ እየዘመቱ ኃይለኛ ብትር እየቀመሱ ይመለሱ ስለነበር ያለ ምክር ዘመቻቸውን መቀጠል አልፈለጉም። ደጃዝማች ማሩ ኃይለኛ ጦረኛ ሲሆኑ ዘዴና መግባባት የሚያንሳቸው ሰው ስለነበሩ ብዙ ቅን ሐሳብ ሳይቀበሉ ይቀርና ብዙ ችግር ይገጥማቸው ነበር ይባላል። በዚህ ጊዜ ግን ችግሩ እየገባቸው የጊዜ ይመስላሉ። ስለዚህም ታላላቁን መኮንኖቻቸውን በድንኳናቸው ሰብስበው ምክር ጀመሩ። እንግዲህ ምን እናድርግ ትላላችሁ አሉ ደጃዝማች ዘወትር ከሚታይባቸው የግድየለሽነት ጠባይ ለየት ያለ የትካዜ መልክ እየታየባቸው። ዘምተን ማስገበር ነው እንጂ ይህን የጋለሞታ ልጅ ሁሉ ዛዲያ ምን እንሰራለት አለ እንደ ወንድሙ እንደማሩ ግትር የሆነው ልጅ ወልደ ተክሌ ከተቀመጠበት እየተነሳ። ይህማ መች ጠፋኝ፣ የተሻለ ምክር ቢገኝ ብዬ እንጂ አሉ ደጃዝማች አሁንም ትክዝ እንዳሉ። ጌታዬ እኔ ቀድሞን ተናግሬያለሁ አሉ ቀኛዝማች ከበቴ ተነስተው ፊታቸውን እያደገደጉ። ምኑን ነው የተናገርከው አሉ ደጃዝማች ማሩ ቀኛዝማች ከበቴን ገደም አድርገው እየተመለከቱ። በግቢም በምንም እያል በፍቅር ብንይዛቸው ይሻላል ብዬ ነዋ አሉ ቀኛዝማች ከበቴ። በምን ፍቅር ነው ደግሞ የምንይዛቸው አሉ ደጃዝማች ማሩ። በሚቻለው ፍቅር ሁሉ አሉ ቀኛዝማች ከበቴ። ዛሬስ እውነትም እንደ ስምህ ከርቷል ትመስል፣ እባክህ በቃ ቁጭ በል አሉ ደጃዝማች በቁጣ። ቀኛዝማች እንደማፈር ብለው ሊቀመጡ ጎንበስ ሲሉ ፊታውራሪ ሰንደቁ ኩታቸውን እያደገደጉ ተነሱና ጌታዬ ምክር ተጠየቁን ዘንድ እኔም ሐሳቤን እንድገልጽ ይፈቀድልኝ ብለው ለመቀጠል ሲፈልጉ ደጃዝማች በድንገት አቋርጡና ተናገር እንጂ ማን ከለከለ አሉ። ተራሪ ሰንደቁም ብለው ጉሮሯቸውን ካጠሩ በኋላ ምንም ሐሳቡን ጌታዬ ሲጠሩት ባይ የኔ ሐሳብ ተቀኛዝማች ሐሳብ የተለየ አይደለም፣ በብዙ መንገድ ሞክረነዋል፣ ያደረግነውም ሁሉ በየጊዜው ተመከዳት አላዳነንም። በዚህ ብንሞክርስ ምን አለበት? አሉ። አሁንስ የደምቢያና የጎንደር ወይዘሮዎች አለቁ መሰለኝ። ለመሆኑ ሚስቶቻችሁን ፈታችኋል? ሚስቸግሯችሁ እንደሆነ ንገሩኝና ላሳችላችሁ። አሁን የምክርና ፈሊት ሆኖ ይቀርባል? በላንተም ቁጭ በልልኝ አሉ ደጃዝማች እንደቀኛዝማቹ ጊዜ በጣም ሳይከሩ። በዚህ ጊዜ ሊቀ ካህናት ላቀው ረጅም ካባቸውን እንደለበሱና ነጭ ረጅም ጭራቸውን እንደያዙ ያን ግዙፍ አካላቸውን ይዘው ከተቀመጡበት ብድግ ሲሉ ደጃዝማች ክርናቸውን ከመከዳው አገጫቸውን ከመዳፋቸው አስደግፈው ራሳቸውም ከወገባቸው በታች ጋደም ብለው አንዳንድ ጊዜ መሬቱን አንዳንድ ጊዜም ሰዎቹን አንዳንድ ጊዜም የድንኳኑን ጣራ እየተመለከቱ ያዳምጡ ከነበረበት ቀና ብለው ቁጭ አሉና አባቴ ቁጭ በሉ እንጂ አረ በመድኃኒዓለም ቁጭ በሉ ቁጭ ብለው ይንገሩኝ አሉ። አረብን ጌታዬ ፊት መቆም ምን ይጎዳኝ ብለው ይልቁንስ የምናገረውን እንዲሰሙልኝ ለምናለሁ። አሁንም በሆነ እንደሆነ መቼም ግቢ ሰዎችን ከመያዛምዷቸው አበይት ጉዳዮች አንዱ ነው። ጌታችን ኢየሱስ ክርስቶስ እንኳን አሁንም በሆነ እንደሆነ ከፍተኛ ቦታ ሲሰጠው በእሲ ወበእሲ አሐዱ አካል እምንቱ ዘእግዚአብሔር አስተጻመረ እይት ይፍልሰብ ብሏል። የእቶ ባልባላ ጋራው ሊሆን አይችልም። ንጉሥ ሰለሞን አሁንም በሆነ እንደሆነ በዚያ ሁሉ ከሱና ታላቅነቱ አንስተ አህዛብን ወዶ ፈጣሪውን ስንት ያደረገለትን አምላኩን ዘንግቶ ለነቢዩ ኤልዜቡል ሰግዶ መሞቱን ጌታችን በመጽሐፉ የሚያውቁት ነው። አሁንም በሆነ እንደሆነ ስለዚህ አሁን አሽከሮቹ አሁንም በሆነ እንደሆነ ስለዚህ አሁን አሽከሮቹ ወንድሞቹ እንዳሉ የሚያስቸግሩን አንዳንድ መኳንንት በእህቶቻችን አማካይነት መፈታቸው እንዲገዛ ብናደርግ በየጊዜው የክርስቲያኖች ደም ለማፍሰስ ምክንያት ይሆኑ አይችሉም። ከዚህም በላይ እኛ አንድ ስንሆን አረቦችን ቱርኮችንና ሌሎችንም አህዛቦች በበለጠ ለማጥቃት ያስችለናል አሉ ሊቀ ካህናት ላቀው በተለመደው ያነጋጋል ዚያቸው። አባቴ ነገሩን እኮ አትቼው አይደለም አሉ ደጃዝማች ማሩ። ትክክል ብለው ከቆዩ በኋላ ነገሩን ለወጥ አድርገው እንደ ቀልድም እንደ ቁም ነገርም ማስመስለው እሺ እሱት ይሆን ግን በመጥሩት መንገድ ተሆነ የነርሱ እህቶችም እኮ የኔን ሰዎች ወደ ወንድሞቻቸው ሳቡ ማለት ነው አሉ። ፈርገን አሉ ሊቀ ካህናት እንደመሳቅ ብለው ትክክላቸውን ቀጠሉና አሁንም በሆነ እንደሆነ ዛዲያ የሚፈልገው ምኑ ነው? መሳሳቡ መተሳሰቡ መቆራኘቱ አይደለም አሉ። ዛዲያ ብቆራኝስ ተነቋረኛ ኃይሉ ጋር ልቆራኝ አሉ ደጃዝማች። አይ ደግ ሰው ጌታዬ እሱንማ እኔ በጣም አውቀው ያ ደግ ሰው ተሆነ ዛዲያ ለምን ይሄን ያልያውከኛል? እኔ አርጉሞች ዘመዶቹ እየመከሩት እኛ ሞገደኞች ጋበኞች መኳንንቱ ጠጪ ነው ገበሬው ባለጌው ባሪያው ጠጪ ነው መኳንንቱ ኩታ ባላገሩ ኩታ ነው ወይ ቋሮች የነሱን ተጋ ባለማወቅ እንዴት ሆነ ዛዲያ ስለነሱት መጭታዘዙና ከሱ ቃልስ አይወጡም ካለ ተነገራቸው አብራቸውን እኮ ባሪያዎች ናቸው። ዛዲያ እንግዲህ የህትባል ጉቦ ይስታደልም ቢሉኝ አሉ ደጃዝማች። የለም ጌታዬ ተዛመዱ ነው ያልን አሉ ሊቀ ካህናት። የደጃዝማች አድራጎት የጊዜው መንሳፍንትና መኳንንት ሁሉ ልማድ መሆኑ አይካድም። እንኳን እንደ ሊቀ ካህናት ላቀው ያለው ታላቅ ካህን ተራ ሰሞንኛ ቢናገር ከማንም ይበልጥ መሰማት ነበረበት። ተራው ሰሞንኛ እንኳ እንደ ሌሎቹ ታላላቅ ካህናት ሌላ ነገር ማድረግ ያቅተው በየደብሩ መንሳፍና መደብዘት ስለሚችል የሱ ምክንያት የሌላው ግዝትም የብዙ ገር ክርስቲያኖችን መንፈስ ስለሚገዛ የካህናት እንቅስቃሴ በመሳፍንቱ ዘንድ ከቱርክ ጦር ይበልጥ የሚያሳስብ ነበር። ማንኛውም እውቀት ከቤተ ክህነቱ ክፍል ብቻ ስለሆነ በህዝቡ ኑሮ ላይ ከፍተኛ ቦታ ያለው ሃይማኖት በመሆኑ የቤተ ክህነት ሰዎች ነገር በመጎንጎንና በመጥለፍ ልዩ ልማድና ችሎታ ስለነበራቸው አንድ መስፈን ቢወድም ቢጠላም ያንድ ካህንን ቃል አክብሮ መቀበል ነበረበት። ስለዚህ እዘመቻ ለተሰለፈ ሰራዊቱ ደዝች ያለው ቃል ሐዋርያት ነው የሚል ቃል ብቻ ቢያስተላልፍበት እንኳን ቅርንጫፉ እንደ ተመለመለዛ ባዶ ግንዱን ሊያስቀረው ይችላል። ስለዚህ ነው ደጃዝማች ማሩ በቀኛዝማች ከፍቴ ንግግር ነደው ሊቀካህናት ላቀው ቃል የበረዱት። ሊቀካህናት ነገሩን ወደ ሽታ እንዲለወጥ ካደረጉ በኋላ ምክክሩ እንዲቀጥል ተደረገና ምሽቱን ከደጃዝማች ቤተዘመዶች መካከል በግዛታቸው ውስጥ ወዳሉ የታወቁ መኳንንት በጋብቻ የሚሄዱት ከነዚያ ወደ ደንቢያ የሚመጡት ወይዛዝር ሲመደቡና ሲመከርባቸው አመሸ።
መግደና ፋፉ ላይ ጮት በረከተ የሴቱን አናውቅም ወንድ አንድን ሰማተ አይመዩ ቱርክ ባይ የምሸሽ መግደላ መግደላ ኳንቺ ክፉ ጎራ ሴቱን ሁሉ ንቆ ሲኮራ ሲኮራ ወንዱ አንቺን ወደደ ተኛ ካንቺ ጋር አይመዩ ቱርክ ባይ የምሸሽ አያችሁት ብያ ያንበሳውን ሞት በሰው እጅ መሞትን ነውር አድርጎት እርሳቱን እንደ ጠጅ ሞሱ ሲጠጣት እኔ መዩ ቱርክ ባይ የምሸሽ ነው።